ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በከመጽሐፍት ዓለም ፕሮግራማችን በፋሲካ መለሰ የተደረሰውንና በእውነተኛ ታሪክ ላይ የተመሰረተውን ታሪክ ከኛ ልጆች ጋር መጽሐፍ ትረካ ክፍል 9 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና። በሁለት ሳምንታት ጊዜ ውስጥ ኢትዮጵያ የሚለው የዘፈን አልበሙ ከ600,000 በላይ የተሸጠለትና በዚህ ሳምንት በዓለም በርካታ አልበሞችን በመሸጥ በቢልቦርድ ወርልድ ቻርት ላይ አንደኝነቱን ቦታ የያዘው ታዋቂው ቴዎድሮስ ካሳሁን አሶሲየትድ ፕሬስ ለተባለው የዜና ተቋም በሰጠው መግለጫ የፖለቲካ ጥያቄ ማንሳት ኃጢአት እንደሰራ ወንጀለኛ መቆጠር የለበትም ብሏል። ቴዲ ባደረገው ገለጻ ማንም ሰው ከፖለቲካና ከፖለቲካ ውሳኔ መገለል የሌለበት መሆኑን ገልጾ በዜጎች መካከል ግልጽ የሆነ ውይይትና ክርክር ያስፈልጋል ብሏል። የዜና ተቋሙ ቴዎድሮስ በዘፈን አልበሞች ውስጥ የተለያዩ ብሔረሰቦችን የሚያስተናግዱ ዘፈኖችን ያካተተ መሆኑን በማንሳት ስለ አንድነት የተናገረውንም ዘግቧል። ቴዎድሮስ ለዜና ተቋሙ በሰጠው ተጨማሪ መግለጫ መላውን አፍሪካ አንድ ለማድረግ ስትጥር የነበረች አገር አሁን ባንድ ድምጽ መናገር አቅቷታል ብሏል። ቴዲ አፍሮ በአብዛኛው የዘፈናቸው ዘፈኖች በአማርኛ ቋንቋ ቢሆንም ሌሎች ቋንቋዎችንም ደብለቅ አርጎ በማስተናገዱ የአንድነት ድምጹን ከማስተጋባቱ በተጨማሪ በህዝብ ዘንድ ተወዳጅ ሆኖለታል በማለት የዜና ተቋሙ ዘግቧል። ከዚህ በፊት በመኪና ሰው ገጭቷል በሚል የሐሰት ክስ 18 ወራት መታሰሩንና ገጨበት በተባለው የፈጠራ መኪና ውስጥም ያልነበረበት መሆኑን ቴዲ አፍሮ መናገሩን የአሶሲየትድ ፕሬስ የዜና ምንጭ ገልጿል። የወደፊቱን የረሃብና የድርቅን ሁኔታ በመተንበይ ቀደም አርጎ መረጃ የሚሰጠው ተቋም አርብ ሚያዝያ 4 ቀን በዘገበው መሰረት ከጥር ወር ጀምሮ በነበረው የዝናብ መቀነስ ምክንያት በደቡብና በደቡብ ምስራቅ አካባቢዎች የምግብ እጥረቱ እየተባባሰ መሄዱን ጠቁሟል። በተለይ በኦጋዴን አካባቢ ያለው ቀውስ እየተባባሰ ሊሄድ እንደሚችልና ረዳታ ከሚያስፈልጋቸው አካባቢዎች መካከል ከፍተኛውን ቦታ እንደያዘ ሊቆይ እንደሚችልም ተጠቁሟል። አንዳንድ ቦታዎች የበልግ ዝናብ መጠነኛ ቢሆንም በመሃልና በደቡብ ኢትዮጵያ አንዳንድ አካባቢዎች የዘነበው ዝናብ አማካይ በታች በመሆኑ ችግሩ ሊቀጥል እንደሚችልም ጠቁሟል። ከረጂዎች የሚሰጠው ረዳታ የተረጂዎችን ችግር ለማቃለል ከሚያስፈልገው ወጪ በታች በመሆኑ እስከሚቀጥለው መስከረም ወር ድረስ በእርዳታ አሰጣጥ በኩል ከፍተኛ ችግር ሊኖር እንደሚችል ተቋሙ አስረግጦ ዘግቧል። ወደ አውሮፓ ለመሻገር ሊቢያ ከገቡት ናይጄሪያውያን ስደተኞች መካከል 258ቱ ከሊቢያ ተባረው ወደ አገራቸው የተመለሱ መሆናቸውን የዜና ምንጮች ዘግበዋል። የተመላሾች ውስጥ ህጻናትና አመት ያልሞላቸው ጨቅላዎች የሚገኙበት ከመሆኑም በላይ ከመካከላቸው በአእምሮ ህመምና በምግብ እጥረት የተጠቁ እንዳሉባቸውም ተነግሯል። ስደተኞች ከሊቢያ ሲባረሩ ይህ ሁለተኛው ጊዜ መሆኑ ነው። ወደ አውሮፓ ለሚሻገሩ ስደተኞች ሊቢያ መናኸሪያ ሆኗ መቆየቷ የሚታወቅ ሲሆን በስደተኞች ላይ የሚደርሰው ስቃይና መከራ ከጊዜ ወደ ጊዜ እየጨመረ መሄዱም በየጊዜው ተዘግቧል። በአይቮሪ ኮስት ሁለት ከተሞች አርብ ግንቦት 4 ቀን አመጽ ያካሄዱ ወታደሮች ቅዳሜ ግንቦት 5 ቀንም አመጹን ቀጥለው የዋሉ መሆኑ ታውቋል። አመጹን በማካሄድ ላይ የሚገኙት ወታደሮች አይቮሪ ኮስት ሁለተኛ ትልቅ ከተማ ወደ ሆነችው ወደ ባኬ ከተማ ማንም ሰው እንዳይገባም አግደዋል። ወታደሮቹ በከተማ ያሉትን ፖሊሶች ያባረሩ ሲሆን አንዳንድ ገዢ ቦታዎችን የያዙ መሆናቸውም ታውቋል። ቅዳሜ በከተማው ባንክና ሱቆች ተዘግተው ውለዋል። አማጽያኑ በአይቮሪ ኮስት ዋና ከተማ አቢጃንም አንዳንድ ቦታዎችን የያዙ ቢሆንም ቅዳሜ ሁኔታው ቀዝቀዝ ብሎ ውሏል። የአገሪቱ ወታደራዊ መሪ በአማጽያኑ ላይ የሥነ ሥርዓት እርምጃ ሊወሰድ እንደሚችልም ተናግረዋል። በጥር ወር ወታደሮቹ ባካሄዱት አመጽ መንግሥት ለእያንዳንዳቸው 12,000 ዩሮ ለመክፈል መስማማቱ የሚታወስ ሲሆን እስካሁን ምን ያህሉ እንደተከፈላቸው ማወቅ አልተቻለም። በአሁኑ ወቅት አይቮሪ ኮስት 22,000 ወታደሮች ያላት ሲሆን ይህም ቁጥር የቀድሞ አማጽያንን እንደሚያጠቃልል ይታወቃል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 9 ሁለተኛው አሰሳ ልክ እንደመጀመሪያው አሰሳ ስለሁለተኛው ሙሉ መረጃ ስለሌለኝ እንዳለ ታሪኩን ልነግርህ አልችልም። ያንንም ያየሁትንና የሰማሁትን አብዛኛውን ረስቼዋለሁ። ሆኖም በአካባቢያችን ስለነበረው የተወሰነ ሁኔታ አረሳሁም። ሁለተኛው አሰሳ የተካሄደው ከመጀመሪያው አሰሳ በተካሄደ በሁለተኛው ወር ነው። አሰሳው እንደሚካሄድ ድርጅታችን አያውቅም ነበር። በዚያ የመረጃ እጦት የተነሳ የደረሰብን ጉዳት ለብዙዎቻችን ግር ያለንና መልስ ያላገኘንበት ነበር። በደርግ መዋቅር ዘልቀን ገብተናል ብለን እንኩራራ ለነበርና ባላት አንገት ያስደፋ ነበር። ያ ለምን እንደሆነ የጠየቀ የለም። ሁለተኛው አሰሳ ድንገተኛ ስለሆነ ጎርቶናል። እኛ አካባቢ ዋናው ትኩረታቸው መሳሪያ ላይ ነበር። አንዳንድ ቀበሌዎች ውስጥ ሰው እንዳይንቀሳቀስ ሲከለክሉ፣ ሌላው ጋር ነዋሪው እንደ ልብ ይዘዋወር ነበር። እንዲያውም አሰሳው ሁሉንም ቤት አላደረሰም። ለምሳሌ የኛ ቤት አልተፈተሸም። የሚጠረጠሩ ቤቶች ላይ ብቻ የሚያተኩሩ ነበር የሚመስለው። ድንገተኛ አሰሳ ስለነበር መደበኛ ስራችንን እንዳንሰራ አውቆናል። ሆኖም መረጃ ለመቀያየር ያህል ለአጭር ጊዜ ለመገናኘት አላገደንም። በቀበሌ ደረጃም ታዳጊ ልጆች ከፍተኛ ስራ ሰርተዋል። የድርጅቱን የውስጥ ፋይሎችና ጥይቶች የጨርቅ ኳስ ውስጥ አድርገው በመስፋት አሳሾቹ ቤት ውስጥ ገብተው ፍራሽ፣ ትራስና ኮርኒስ ሲተለትሉ ቆመው ያያቸው ነበር። ታዳጊ ህጻናት እንደ መጀመሪያው አሰሳ ፈታሾች የደረሱበትን የፈተሹትን ያልፈተሹትን ቤቶች እየተከታተሉ ለአባላቶቻችን በመንገር ድንገተኛውን ፍተሻ ደርግ የጠበቀውን ያህል እንዳይሳካለት አድርገዋል። በኔ በኩል ያለውን ልንገርህ። በሁለተኛው ቀን ፍተሻው ባይቆምም መዘዋወር ይቻል ስለነበር ወደ ቀጠሮዬ ሄድኩ። በሰፈራችን መግቢያ መውጫ ላይ ፍተሻ ይደረግ ነበር። ከሰፈሬ እስከ መሽዋለኪያ አራት ጊዜ ተፈትሻለሁ። ኤደን ሳገኘው ሁሉም ነገር አማን መሆኑን ነገረኝ። ቀጥሎም እኔ ጋር የነበሩ 8 ጥይቶች በስኳድ አባላት ስለተፈለጉ እንዳመጣለት ጠየቀኝ። ከወራት በፊት ጀምሮ እኔ ጋር የነበሩ የሽጉጥ ጥይቶች ናቸው። የምን አይነት ሽጉጥ ጥይቶች እንደነበሩ ግን አላውቅም። በትቼ ሳላይ እንደ ተሰጠኝ ነበር ያስቀመጥኳቸው። እንዴት በፍተሻ ቀን ጥይት ትቀባበላላችሁ? ምናልባት የስኳድ አባላት ሳያስቡት ከፍተኛ የሆነ እጥረት አጋጥሟቸው ይሆናል። ያልበለዚያ በዚያ ቀን እንዲህ አይነት ጥያቄ አይሞከርም። በሁሉም ሰፈሮች መግቢያ መውጫ ላይ ፈታሾች ባሉበት ሁኔታ እንዴት ጥይት መቀባበል እንደምንችል ግር ብሎኛል። ኤደንም እንዲሁ አስቸጋሪነቱን ተገንዝቦታል። ለማንኛውም በወቅቱ ለምን ብዬ አልጠየቅኩም። የጥይቶቹ መምጣት አስፈላጊ እንደሆነና ጥያቄ ውስጥ እንደማይገባ በአጽንኦት ስለነገረኝ የተባልኩትን ልፈጽም ግድ ነበር። ፍተሻ ስላለ መንገድ ላይ መቀባበል አደገኛ ነበር። መፍትሄው እቤቱ ድረስ መውሰድ ነበር። በዚህ የተነሳ የእሱን መኖሪያ ቤትም ሆነ እውነተኛ ስሙን ላውቅ ግድ ሆነ። ከዚያ በፊት ከኔ በላይ የነበሩትን ልጆች ቤት የማውቀው ያቤን ብቻ ነበር። ኤደ የሚኖረው በእኛው ሪጅን ስር ከነበሩት ቀበሌዎች አንዱ ውስጥ ስለነበር ቀድሞም ቢሆን በተለያየ ጉዳይ ስለመመላለስበት ቤቱን ሲጠቁመኝ ወዲያው ለየሁት። እቤቴ ስደርስ እንዴት አድርጌ እንደምወስድ ሐሳቡ መጣልኝ። እስከዚያው ድረስ ግን ተልእኮን መፈጸም እንጂ እንዴት እንደማከናውን አላሰብኩም። እንደ ቦት ካንገቱ ረዘም ያለ ቆዳ ጫማ ስለነበረኝ አራቱን ጥይቶች በግራ ቀሪውን አራቱን ደግሞ በቀኝ በኩል ከተትኳቸው። ከዚያም እንዳይቆረቆረኝ ጨርቅ ከትቼ ደረብኩባቸው። በመጨረሻ እግሬን ከትቼ ለመራመድ የጅል ሙከራ አደረኩ። በጣም ስለሚቆረቆር ሊያስኬደኝ አልቻለም። ሌላ ዘዴ አሰብኩ። ሁለት ካልሲ ደርቤ አደረኩና ጫማዬን ተጫማው። ከዚያም ጥይቶቹን በሁለቱ ካልሲዎች መካከል በጎንና በጎን ወደ ታች ገፋዋቸው። በጎን እግሬ አካባቢ የመቆርቆር ስሜት ቢኖርም እንደሚያስኬደኝ ገመትኩ። ስራመድ ጥይቶቹ ወደ ላይ አፈት ልከው እንዳይወጡ በብር ማሰሪያ ላስቲክ የሁለቱንም እግሮችን ካልሲዎች ጫፋቸውን ግጥም አርጌ አሰርኳቸው። የተሳሳትኩት ከታች በኩልም ማድረግ ነበረብኝ። ከቤት ወጥቼ ዋናው አስፋልት ላይ ከመድረሴ በፊት ጥይቶቹ ወደ ታች በመንሸራተት እግሬ ጠርዝ አካባቢ ደርሰዋል። ኤደ ቤት ለመሄድ አንድ አቋራጭ መንገድ ነበር። ያንኑ ተከትዬ የመጀመሪያውን ፍተሻ አለፍኩ። ፍጥነቴን በጣም በመቀነስ ለመራመድ ብሞክርም ጥይቶቹ ወደ ግሬ ስር መግባት ጀመሩ። ሁለት ጥይቶች በቀኝ አንድ ጥይት ደግሞ በግራ ግሬ ወደ ታች ዘልቀው በመግባታቸው ጉዞዬን ገትቼ መቀመጥ ሁሉ አሰኝቶኝ ነበር። ሆኖም ሌላ የፍተሻ ኬላ ስለነበር ትኩረት እንዳልስብ ማለት ጉዞዬን ቀጠልኩ። የተሰላቹት ፈታሾች እንደነገሩ ፈትሸው አሳለፉኝ። ከዚያ በኋላ የነበረው ጉዞ ይስቃይ ነበር። ቃል በቃል ላቤ በግንባሬ መንቆርቆር ጀመረ። በተለይ በቀኝ ጫማዬ ውስጥ ከከተትኳቸው ጥይቶች መካከል ሁለቱ ሙሉ በሙሉ በእግሬ ስር ሲያርፉ፣ በግራ እግሬ ከነበሩት አንዱ ደግሞ በጣቶቼ መሃል ገብቶ ተሰንቅሯል። እያንዳንዱ እርምጃዬ የስቃይ ነበር። ህመሙ ሲበዛብኝ በጣቴ ወይም በተረከዜ እየረገጥኩ ለመሄድ ሞክራለሁ። ሰዎች ከኋላዬ ወይም ከፊቴ ሲመጡ በትክክል ለመራመድ ሞክራለሁ። ከሰላሳ ደቂቃ በላይ የማይወስደው መንገድ ከአንድ ሰዓት በላይ ወሰደብኝ። ያም ሆኖ ሙሉ ቀን የተጓዝኩ ነበር የመሰለኝ። ቁጭ ብዬ ጫማዬን ፈትቼ ጥይቶችን ለማውጣት ብፈልግም ሰወር ያለ ቦታ አላገኘውም። ታጣቂዎች በየጥጉ አድፍጠው ስለነበር አይን ውስጥ ስለምገባ ልሞክረው አልደፈርኩም። ኤደ ቤት አካባቢ ስደርስ በተለይ አንዷ ጥይት የውስጥ እግሬን ሰርጉዳ የገባች መሰለኝ። ላቤን እየጠረኩ አይኔን እየጨፈንኩ ጥርሴን እየነከስኩ አይደረስ የለም ደረስኩ። በሩን የከፈተችልኝ ከእህቶቹ አንደኛዋ ነበረች። ቀጥሮኝ ነበር ካለ ጥሪልኝ አልኳት። ግባ ብሎ ሳይጨርስ በእግሮቼ ጣት ወደ ቤቱ ዘለቅኩ። አቤት መቀመጥ እንዳማረኝ ምንም ሳልናገር አልጋው ላይ በጀርባዬ ተዘረርኩ። ወዲያው ጫማዬን ፈታሁ። የተወሰኑት ጥይቶች ተንሸራተው እግሬ ስር ነበሩ። በተለይ አንድ ሁለቱ ታች ከደረሱ በኋላ የደረብኩት ካልሲ ጋር ተጣብቀው ስለነበር እግሬን በስተው ለመዝለቅ ምንም አልቀራቸውም። ምናልባት አምስት ተጨማሪ ደቂቃዎች ብጓዝ የውስጥ እግሬ እንደሚቀደድ ጥርጥር አልነበረኝም። ምሳ ስለጋበዙኝ እዛው ብዙ ቆየው። ኤደ እመጣለሁ ብሎ ጥሎኝ ወጣ። ጥይቶቹን ሊያቀብል መሰለኝ። ሲመለስ እኔም ወደ ቤቴ ሄድኩ። በዚያ ሁለተኛ አሰሳ በርካታ አባላት ተገለውብናል። ብዙዎችም ታስረዋል። መሳሪያም ተይዟል። የአደጋውን መጠን የምናውቀው በዛው በራሳችን መዋቅር የደረሰውን ብቻ ነው። ከበላይ የሚመጣ የተጠናቀረ መረጃ የለም። ከፍተኛ ጉዳት የደረሰው በእኛ ሪጅን ውስጥ ቀበሌ 07 ይመስለኛል። የዚያን ቀን ከፍተኛ ተኩስ በዚያው ቀበሌ አካባቢ ሰማን። ትንሽ ቆይቶ እኛ ቀበሌ አካባቢ በፍተሻ ላይ የነበሩ ወታደሮችና አብዮት ጠባቂዎች በሙሉ ተሰባስበው ወደዚያው አመሩ። በወቅቱ ምን እንደተፈጸመ አላወቅንም። በማግስቱ በሰማም ታዳጊ ሕፃናት ተኩሱ የተካሄደው የቀበሌ ተመራጭ የሆነው ሰው ቤት ውስጥ እንደነበር ለሴት አባላት ነግረዋቸዋል። ሰውየውን አውቀው ነበር። ቀበሌ ሰርጎ የገባ የኛ ባል ስለነበር በጣም ነው የደነገጥኩት። እዚሁ ሰው ቤት ውስጥ ተጠልለው የነበሩ የያፓ ሰዎች ነበሩ። ሲደረስባቸው በርካታ ወታደሮች ገደሉ። ሆኖም የውስጥ አርበኛችንን ጨምሮ ሶስት አባላት ተገለዋል። የሚገርመው በዚያን ዕለት የሞቱትንና ያመለጡትን ማንነት ዝርዝር እኔም ሆንኩ ሌሎች የዚያ አካባቢ ልጆች ያወቅነው በጣም ቆይቶ ነው። እኛ የመሰለን ሟቾቹ የእኛ አይነት ተራ አባላት ይሆናሉ ብለን ነበር። የቀበሌ ሰራተኛ ከነበረው ሰው ውጭ በሙሉ የኢህአፓ መስራቾች ወይም የማዕከላዊ ኮሚቴ አባላት ነበሩ። መታሰርና መገደልን ስለለመድነው ስራችንን ሊያስቆም የሚችልና ተስፋ የሚያስቆርጥ ሁኔታ አላጋጠመንም። አሰሳው ከተጠናቀቀ በኋላ ሁሉም ከጉድጓዱ ወጣ። የተለመደው የቀን ተቀን ስራችን ውስጥም ገባን። በሚቀጥለው ቀጠሮ እንደተለመደው ምን መጠየቅና መስማት እንዳለብኝ አውቄ ነበር ትንሣኤ ጋር የሄድኩት። በ1969 ዓመተ ምህረት ስለተካሄደው የሰራተኞች ቀን ሜይዴይ ሰልፍና ውጤት ነበር መስማት የፈለግኩት። ዋንኛው ይሃዘን ማቅ የለበስንበትን ቀን ነው የፈለከው እሱን እንኳን ተወይ ብሎ እንብያለኝ እኔም እንብያልኩት ጫታ ቀየኩና ትንሽ ቆይቼ ደግሞ ጠየኩት ስለሁኔታው እንዲነግረኝ ከአንድ ሰዓት በላይ ሳይፈጅብኝ አልቀረም ተመጨረሻም እንደማለቀው ስለገባው እሺ አለኝ የ1969 ዓመተ ምህረት የሜይዴይ እልቂት ከአንዳመት በፊት በ1968 ዓመተ ምህረት የሰራተኞች ቀንን ሜይዴይ ለማክበር የተካሄደው ሰልፍ የኛ አባላት ከሰራተኛው ጋር ተቀላቅለው ነው የተካፈሉት እንደነገርኩ ሰልፉ የተካሄደው መንግስት ባዘጋጀው ሰልፍ ላይ አብዮት አደባባይ ነበር ምንም እንኳን የተወሰኑ አባሎቻችን ቢገደሉ ቢደበደቡና ቢታሰሩም የተሳካ ሰልፍ ነበር ዘመኑ ሁኔታዎች በፍጥነትና በተወሳሰበ መንገድ የሚቀያየሩበት ስለነበር በሚቀጥለው ዓመት ያንኑ አይነት ሰልፍ ማድረግ አይቻልም ነበር 1969 ዓመተ ምህረት የሜይዴይ ሰልፍ ከ1968 ዓመተ ምህረቱ በፍጹም የተለየ ነው በመላው አዲስ አበባ ስለሆነ ሁኔታ ትነግርህ አልችልም እኔ የተካፈልኩበትን ብቻ ከሞላ ጎደል ላጫውትህ በዓሉ የሚመለከተው የኢሃፓ የሰራተኛው ላባደሩን ክንፍ ነበር ምክንያቱም ሜይዴይ የሰራተኛው ቀን ነው በሌላ በኩል ደግሞ ደርግ በመደበኛነት የሚያዘጋጀው የራሱ ሰልፍ አለ በዚህ ዓመት በእነሱ ሰልፍ ላይ ጸረ ደርግ መፈክር ይዞ መሰለፍ እንደማይቻል እኛም የበላዮቻችንም አውቀናል ስለዚህ የመንግስትን ኃይል ለመከፋፈል በሚያስችል ሁኔታ በተለያየ ቦታ ሆኖም በተመሳሳይ ሰዓት ከዋናው ህዝባዊ በዓል ቀደም ብሎ በመላው አዲስ አበባ ሰልፍ እንዲካሄድ ከበላይ አካል ተወሰነ የሰልፉ ብዛት ወደ 25 በሚሆኑ አካባቢዎች እንዲሆን ነበር በአዲስ አበባ በሚገኙት 25 ከፍተኞች ብዛት አንጻር ተሰልቶ ሳይሆን አይቀርም ከሰልፉ ቀን ቀደም ብሎ ሁሉም አባላት እንዳይቀሩ ባጽንኦት አልተነገረም የፈለገና የተመቸው ብቻ እንዲካፈል የታሰበ በሚመስል መልክ ነው መልእክቱ የተላለፈው እኔም ወደ ታች እንዲተላለፍ ያደረግኩት በዚሁ መንፈስ ነበር የዚህ ምክንያቱ ሰልፍ እንዲካሄድ የወሰነው ኢላማ የላባደሩ ክንፍ ስለነበር ይመስለኛል ኢላማ አባላትም በአካባቢያቸው ከኛ ከወጣት ክንፍ አባላት በበለጠ ተነሳሽነት እንዲሰለፉ በጥብቅ ተነግሯቸው እንደነበር ሰምቻለሁ ሰልፉ የሚጓዝበትን አቅጣጫና ሰዓት እንድንመርጥ አልተጠየቅንም ካልተጠየቅን ደግሞ ሰልፉ የላባደሮቹ ስለሆነ መነሻውንና መድረሻውን የመረጡት እነሱ መሆን አለባቸው በእኛ ሰልፍ ውስጥ የሚካፈሉት መኖሪያቸው ወይም ስራቸው በእኛ ሪጅን ውስጥ የሆኑ አባላትና ደጋፊዎቻችን ነበሩ ሰልፉ ሲካሄድ ስለሚበተኑ ወረቀቶችና ስለመፈክሮች ጉዳይ አንስቼ መጠየቄ ትዝ ይለኛል ጸሐፊ የሰጠኝ መልስ ግን ላባደሮቹ ከላኩልን እንጠቀማለን ካልሆነ ግን ይቀራል የሚል ነበር ይህን የጠየቅኩት የአደፍርስ ማባዣዎች ወረቀቶች ቀለሞችና ማርከሮች በዋነኛነት እኔ ጋር ስለሚቀመጡ ቅድመ ዝግጅት እንዲደረግ በማሰብ ነበር ስለ ሰልፉ ከ12 ሰዓት በፊት እንዳይነገር ቢባልም አንድ ቀን ሲቀረው ነበር መነሻውንና መድረሻውን ከነሰዓቱ የሰማሁት በታችኛው መዋቅር ለነበሩት አባላት መልእክቱን ያስተላለፍነው ግን ከላይ በተነገረን መሰረት የሰልፍ ዕለት ጠዋት ረፋዱ ላይ ነበር በዚህ ዕለት ከሰዓት በኋላ 11 ሰዓት ሲሆን መደበኛ ቀጠሮዎችን ስጨርስ ወደ ሰፈሬ ሄድኩ ቤቴ አጠገብ ከነበረው ከድር ሱቅ በር ላይ ለተወሰኑ ደቂቃዎች ቆሜ አላፊ አግዳሚውን እያየሁ የሚያውቀኝንም ሰላምታ እየሰጠሁ ቆየሁ ምን ነው ዛሬ በጊዜ ቤት መግባትህ አለኝ ባለሱቁ አንድ ሁለት የሚለኝ ሰው አጥቼ ነው አልኩትና እየቀለጥ ወደ ቤቴ ገባው ሱቅ በር ላይ ቆሜ መታየት የፈለግኩት ሆን ብዬ ነው
ቆይቶም ቢሆን ስለ ሰልፉ ሰው ሁሉ ስለሚሰማው ቤቱ በጊዜ ገብቷል ሰልፉ ላይ አልነበረም እንድባል ፈልጌ ነበር። ወዲያው ማሰሪያ ያለው ጫማና ብዙ ጊዜ የማልለብሰውን ጃኬት ቀይሬ ከቤት ወጣው። እንደለመድኩት ወደ ቤት የገባሁበትን መንገድ ቀይሬ ውስጥ ለውስጥ ቦሌ ማተሚያ ቤት ፊት ለፊት ደረስኩ። ሰልፉ የሚጀመረው ከኦሊምፒያ ወደ መስቀል ፍላወር በሚወስደው መንገድ የቀድሞው የባቡር ሐዲድ በሚያልፍበት እስከ ቅርብ ጊዜ ድረስ ሙሉ ሸዋ ስጋ ቤት ላይ ነበር። አካባቢው በዚያ ጊዜ ጥቂት ቤቶች ብቻ የሚገኙበት ሜዳማ ነበር። እዚያ ስደርስ ለ12:05 ጉዳይ አካባቢ ይመስለኛል። ጥቂት ወጣቶች በርቀት ተበታትነው ይታያሉ። አንድ የኤሌክትሪክ ምሰሶ ተደግፌ ቆምኩ። ቀኑ አጭር ስለነበር ይመስለኛል ባልተለመደ ሁኔታ ጨለመ ብሏል። ከሌላው ቀን በተለይ ፀሐይ ሙሉ በሙሉ በጊዜ እየጠለቀች ነው። ከአድማስ ባሻገር ደም መሰል ብርሃን በሰፊው ተዘርግቷል። ያ ክስተት በተለይ ለሰዓሊያንና ለተፈጥሮ አድናቂዎች ውብ ምሽት ነበር። በሁለትና በሶስት ደቂቃ ውስጥ ከተለያየ አቅጣጫ አንድም ሁለትም እየሆኑ ወጣቶች አካባቢውን ሞሉት። ከግምቴ ውጭ አንዳንድ ልጆች በወረቀት ላይ የተጻፉ መፈክሮች ይዘዋል። ማን ያዙ እንዳላቸው አላወቅኩም። ሰዓቴን ሳይ 12 ሰዓት ሆኗል። ሰልፉ መጀመር አለበት ምክንያቱም ተነግሮናል። ከቆምኩበት ቦታ ተነስቼ ቀስ እያልኩ ወደ ሜዳው መሃል ሄድኩ። የሰልፉን መጀመር የሚጠብቁት ወጣቶች በየጥግ ጥጉ ቆመዋል። ሰውነቴን በጣም ቀፈፈኝ። ግራ ተጋብቼ ትንሽ እንደቆየሁ እንደገና ሰዓቴን ሳይ 12 ሰዓት አልፏል። ከነበርኩበት የሜዳው መሃል ተነስቼ ወደ ሐዲዱ አመራው። ከአንድ የሰፈሬ ልጅ በስተቀር ጸሐፊዬን ወይም አብሬ የምሰራቸውን ልጆች አንዱንም ማየት አልቻልኩም። እየጨለመ ስለነበር ከሩቅ ሰው መለየት አይቻልም። ሰዓቱ እየሄደ ነው። ሰዓት ማሳለፍ በእኛ ቤት ያልተለመደና አደጋንም የሚጋብዝ እንደሆነ አውቃለሁ። ሰልፉ የተሰረዘ መሰለኝ። በዚህ አይነት ውጥረት ላይ እያለሁ ድንገት አንድ ሰው ከኦሊምፒያ አቅጣጫ በፍጥነት ሲመጣ አየሁት። መጀመሪያ መንገደኛ መስሎኝ ነበር። እኔ ቆምኩበት አካባቢ ሲደርስ በአካባቢው የቆምነውን ልጆች በእጁ እየጠቀሰ ወደ መሃል እንድንንቀሳቀስና ሰልፉን እንድንጀምር በእጁ ምልክት ሰጠን። የሰውየው ችኮላ ከቁጥጥር ውጭ በሆነ መንገድ እንደ ዘገየ አይነት ነበር። ይህን ጊዜ እኔ ወደ መሃል በፍጥነት በመሄድ በተለያየ አቅጣጫ የነበሩትን ልጆች እንዲጠጉ በእጅ ጭብጨባ ጠራው። ሰውየውን የረዳሁት በዋነኝነት እኔ ነኝ፣ ምክንያቱም ሰልፉ የሚጀመርበት ሰዓት አልፏል። በሌላ አካባቢ ሰልፉ ስለሚጀመር ሁሉም ቀበሌዎችና ወታደሮች ስለሚሰሙ አካባቢያቸውን መጠበቅ ይጀምራሉ። እኛንም ሳንጀምር ይደርሱብናል የሚል ግምት ነበረኝ። በጥቂት ሰከንዶች ውስጥ ሜዳው ላይ ተበታትኖ በየጥጋ ጥጉ ቆሞ ይጠብቅ የነበረው ሰው ሐዲዱ ላይ ስለተሰባሰበ ሰልፉ ተጀመረ። የሰልፉ አቅጣጫ እንዲሆን የተወሰነው ከሙሉ ሸዋ ስጋ ቤት ተነስተን በቀድሞው የባቡሩን ሐዲድ ላይ በመጓዝ ወደ መሿለኪያ አቅጣጫ ማቅናት፣ እዚያ ከመድረሳችን በፊት በፍላሚንጎ ጀልባ በኩል ዋናው የቦሌ መንገድ በመሄድ ማጠናቀቅ ነበር። ሜይዴይ የላብ አደሩ በዓል ነው የሚለው መፈክር የመጀመሪያው ይመስለኛል። ሰልፈኛው መልሶ አስተጋባ። ያባ የላብ አደሩ ፓርቲ ነው። ጊዜያዊ ህዝባዊ መንግስት ይቋቋም። ዴሞክራሲ ያለ ገደብ። አካባቢው ቀውጢ ሆነ። በግራና በቀኝ የነበሩት ነዋሪዎች በዝቅተኛ የኑሮ ደረጃ ላይ የነበሩ ዜጎች ስለነበሩ የሰልፉ አቅጣጫ የተመረጠበት ስሌት ትክክል ነበር። ግማሹ ሰው ከየቤቱ ብቅ እያለ ሲያየ፣ ቀሪው ደግሞ ሕፃናት ልጆች ከቤት እንዳይወጡ እየተከላከለ በሩን ይዘጋል። መንገደኞችም እንዲሁ እጃቸውን በማወዛወስ ድጋፍ ሲሰጡን፣ ጥቂቶች ደግሞ በፍጥነት በመጓዝ ከኛ ይርቃሉ። ድምጻችን በርቀት እንደሚሰማ ጥርጥር አልነበረኝም። በሰልፉ ፊት ፊት ከሚሄዱት መካከል አንዱ እኔ ነበርኩ።
በስተግራ በኩል አንድ ወጣት ከኛ ራቅ ብሎ መሬት መሬት እያየ ይከተለን እንደነበር አሁን ድረስ ተዚለኛል። ስሜታችን ግሎ ለደቂቃዎች እንደተጓዝ አንድ ጥይት ከፊት ለፊት አቅጣጫ ተተኮሰብን። ከዚያ ሁለት ሶስት አራት ጥይቶች ሁሉም የሆነው በቅጽበት ነበር። ወዲያው ከኔ ኋላ ከሰልፈኛው መሃል አንድ ቦምብ ፈነዳ። ሰልፉም ተበተነ። ፊልፊት ከነበርነው ልጆች መካከል ሁለት ልጆች ሲወድቁ ገና ከመአይቴ ከጎኔ ነበረች አንድ ሌላ ሴት ልጅ እጅን ጨምዳ ይዛ አጠገቤ ወደቀች። አሁንም ይህ ሁሉ የሆነው በጥቂት ሰከንዶች ውስጥ ነበር። ሁለት እጄን በብቷ ስር ከትቼ ላነሳት ስሞክር እኔው ራሴ ቀኝ እግሬ ላይ በጥይት ተመታው። ሁለተኛው ጥይት የቆምኩበት የባቡር ሐዲድ ላይ ነጥሮ ከፍተኛ ብልጭታ ፈጠረ። የጥይቱ ብዛት ቁጥር ስፍር የለውም። ብርሃኑም አካባቢውን አጠቀለቀው። ሁሉም ጥይት የሚተኮሰው ወደኛ እንጂ ወደ ሰማይ አልነበረም። ልጅቷ በኔ ድጋፍ ተነስታ እኔ ብዙ አርቅም ተመትቻለሁ አንተ አምልጥ ብላ ወደ ግራ አቅጣጫ ሆዷን ይዛ ሮጠች። እኔም በስተቀኝ ወደ ነበረ አንድ ቤት ሮጥኩ። የግቢውን በር ስገፋው ዝግ ስለነበር በአጥሩ ላይ ተወንጭፌ ስዘል ሌላ ጥይት ተተኮሰብኝ። ሆኖም አላገኘኝም። ቆርቆሮን ቦድሶ ታለፈ። አንድ ሙሉ የቆርቆሮ ከፍታ ያለውን አጥር እንዴት እንደዘለልኩት እግዚአብሔር ይወቀው። ግቢው ውስጥ በጥይት ድምጽ የተረበሸ አንድ ትልቅ ውሻ በረንዳ ላይ ተቆራምቶ ያለቅሳል። የሚተኮሰው የጥይት ብዛት በእውን ሳይሆን በፊልም ላይ የሚታየውን አይነት ነበር። ጨለማው በጥይት ብልጭታ ተሸንፏል። ተኳሾቹ ይጫጫዋሉ። ያዘው፣ በዚህ በኩል በለው፣ በላት ይላሉ። የጥይቱ ድምጽ ሲበዛብኝ በፍጥነት ወደ ጓሮ ሄጅ ያደፈጥኩ። አብየት ጥበቃዎቹ የገባሁበትን ቤት በርግደው ሲገቡ ተሰማኝ። ይህን ጊዜ በጓሮ በኩል እንደ ነገሩ በታጠረ ሌላ ግቢ ውስጥ አጥር ዘልዬ ገባው። ሌላም ውሻ ሁለተኛው ቤት ግቢ ውስጥ ነበር። ስለታሰረና በጥይት ጩኸት ደንግጦ ስለነበር አልተቸገርኩም። ባለቤቶቹ በራቸውን ዘግተው ተቀምጠዋል። ማድቤት ገብቼ ለመደበቅ አሰብኩ። ሆኖም አጥር ስዘል የተኮሱብኝ አብዮት ጥበቃዎች ይከተሉኛል ብዬ ስለሰጋው ከግቢ ግቢ መሻገሬን ቀጠልኩ። የሶስተኛውን ቤት የሚለየው የሳጠራ አጥር ስለነበር በእግሬ ስረግጠው መሃል ለመሃል ተቦደሰ። እሱን ደረማምሼ ገባው። በተመሳሳይ ሁኔታ ባለቤቶቹ ቤታቸውን ዘግተዋል። ዋናው የግቢ በር በእንጨት መቀርቀሪያ ተዘግቷል። እዛው ትንሽ ቆየው። የጥይት ድምጽ እንደ ጉድ ይሰማል። ተኩሱም የሚያቆም አልሆነም። ምን ያህል ደቂቃ እንደቆየው ትዝ አይለኝም። እዚያው አድፍቼ ያለው በድንገት የነበርኩበት ቤት ሰዎች የበረንዳ መብራት አበሩ። ቶሎ ብዬ የግቢውን በር ከፈትኩና ወጣሁ። የውስጥ ለውስጥ መንገድ አገኘው። ጭር ብሏል፣ በደንብም ጨልሟል። የውር ድንብሬን ወደፊት ተጓዝኩ። ብዙ ሳልሄድ ሰልፋችንን እናጠናቀቅበት ወደ ነበረው የፍላሚንጎ አቅጣጫ የሚወስድ ሰፋ ያለ የሰፈር መንገድ አገኘው። አካባቢው ሰላም ነው። ሆኖም በሁሉም አቅጣጫ የጥይት ድምጽ ያለማቋረጥ ይሰማል። መንገደኛ ብዙ የለም። ያሉትም በፍጥነት ወደ የቤታቸው ይጓዛሉ። ወደ ዋናው የቦሌ መንገድ ላይ እንደወጣው ቀኝ እግሬን ያዘኝ። ለካ በጥይት መመታቴን ረስቼው ነበር። የመንገድ መብራት ተጠቅሜ ህመም የተሰማኝን ቦታ አዳበስኩት። ከጉልበቴ በላይ በስተቀኝ በኩል ሱሪዬን በስታ የገባች ጥይት እንዳለች ተረዳው። እያነከስኩ መንገዴን ቀጠልኩ። አስፋልቱን ተሻግሬ በግሪክ ክለብ ውስጥ ለውስጥ በማድረግ የባምቢስን ድልድይ በስተግራ ትቼ የቤቴን አቅጣጫ ያስኩ። ማለቂያ የሌለው የጥይት ድምፅ በብዛት ይሰማል። አዲስ አበባ ታመሳለች። ቤቴ መታጠፊያ ላይ ስደርስ ራቅ ብሎ የቀበሌያችን አብዮት ጥበቃዎች ሱቅ በር ላይ ቆመው አየኋቸው። የቤታችን አካባቢ የመንገድ መብራት ስላልነበረ ከታች ስመጣ አላዩኝም። ወደ ቤቴ መግባቴን ትቼ በቀጥታ ወደ እነሱ ሄድኩ። ሁሉም ያውቁኛል። ከሩቅ ሰላምታ ሰጠቻቸው። ሲጋራ ገሳውና እዛው ሱቅ ደጃፍ ቆሜ ማጨስ ጀመርኩ። በዚህ ሰዓት ከቤት ይወጣል እንዴ? በትገባ ይሻልም አለኝ አንዳብዮ ተባቂ ከቤት ይወጣው መስሎት። ሲጋራ ድገዛ ነው የመጣሁት። እቤት ነበርኩ። የተፈጠረ ነገር አለ እንዴ? የተክሱ ድምጽ የሰማው መስሎኛል አልኳቸው። እኛም አላወቅ ሲተኮስ ነው ያመሸው አለኝ ባለሱቁ። ለናደሩ ብዬ ጥርሴን ነክሼ ማንከሴ ሳይታወቅ እንደሚዘንጥ ሰው ቀስ እያልኩ እየተራመድኩ ወደ ቤቴ ሄድኩ። ግቢ ውስጥ እንዳለሁ ሳሚ ወንድሜ ጨርቅ አስመጥቼ በቧንቧ ውሃ የግሬን ደም እያራስኩ አጠብኩት። ጥይቷ አጥንቴ ድረስ አልደረሰችም። ስጋዬን በስታ በቅርብ ነው ያለችው። ግራና ቀኝ ይዤ በኃይል ብጫናት ልትወጣ ትችል ነበር። ደሜን ካጣጠብኩና ቁስሌን ካጸዳሁ በኋላ በጨርቅ አስሬው እናቴን ሰላም ሳልል ደክሞኛል ብዬ ወደ መኝታዬ ሄድኩ። ሌሊቱን ስነዳደርኩ። ንዴት፣ ቁጭትና ድንጋጤ ተባብረው ህመሙ እንዳይሰማኝ አድርገዋል። ሆኖም ሸለብ ያለ እንቅልፍ እንኳ ሳይወስደኝ ነጋ። በዓይኔ ተደጋግሞ ይመጡ የነበሩት ማንነታቸውን ያለየኋቸው ሁለት ልጆችና ሴቷ ልጅ ነበሩ። ሦስቱም ከወደቁበት ተነስተዋል። ከዚያ በኋላ እንዴት እንደሆኑ በፍጹም አላውቅም። ሴቷ ልጅ እያዘገመች በስተግራ ወደ ነበሩት ቤቶች አቅጣጫ መሄድ ስትጀምር ነበር እኔ በተቃራኒው የነበረውን የቆርቆሮ አጥር ዘልዬ የገባሁት። እኔ ተመትቻለሁ፣ አንተ አምልጥ የሚለው የልጅቷ ድምፅ ሌሊቱን ሙሉ ከአእምሮዬ አልጠፋም። ሁለት እጄ ደግፌ ሳነሳት በሁለቱም መዳፏ ሁለቱንም ክንዶቼን ጥብቅ አርጋ ከያዘች በኋላ ነበር የለቀቀችኝ። ሌሊቱን ሙሉ እጆቿ እጆቼ ላይ ያሉ ይመስል አሁንም ክንዴን ስዳብስ አደርኩ። ንጋት ላይ እንደ አዲስ ልቤ በሐዘን ደማ፣ ጭንቅላቴ ተበጠበጠ፣ የራስ ምታት ሊያፈነዳኝ ደረሰ። ዓይኔ አብጦና ቀልቶ 12 ሰዓት አካባቢ ተነስቼ እግሬ ላይ ያሰርኩትን ጨርቅ ፈታሁት። የደረቀ ደም ተጋግሯል። የቁስሉ አፍ እንደ ተከፈተ ነው። በውሃ አርጥቤ የደረቀውን ደም ከጠራረኩ በኋላ በሌላ ጨርቅ ግጥም አድርጌ አስሬ ወደ ሱቅ ሄድኩ። ባለሱቁን አስከፍቼ የራስ ምታት መድኃኒት አስፕሪን ገዛሁና ዋጥኩ። ተመልሼ ለመተኛት ሞከርኩ፣ ግን አልቻልኩም። ሰውነቴ እንደ ተረበሸ ነው። ከእግሬ ይልቅ ውስጤን ይህ ነው የማልለው ህመም ይሰማኛል። ሆዴን አይደለም ልቤንም ሆነ ጀርባዬን አልነበረም። የትና እንዴት እንደሚሰማኝ ማወቅ አቃተኝ። ሁኔታዬን እናቴ እንዳታውቅ በማለት ልብሴን ለባብሼ አንድ ሰዓት ሳይሆን ከቤቴ ወጣሁ። በዚያን ዕለት በርካታ ቀጠሮዎች ነበሩኝ። እግረ መንገዴን ሰልፍ ላይ ያየሁትን ጓደኛዬን አግን እቤቱ ሄጄ ደህንነቱን አረጋገጥኩ። ከዚያም ወደ ስታዲየም ሄጄ ቡና እየጠጣሁ ቆየሁ። የመጀመሪያው ቀጠሮዬ ከኤደ ጋር ነበር። ሳገኘው ፊቱ ገርጥቷል። ሰላምታ ተሰጣጥተን ቁጭ እንዳል እህቴ ማታ አልመጣችም፣ ሳትያዝ አትቀርም፣ ሰላማዊ ሰልፍ ላይ የነበረች ይመስለኛል አለኝ። በአካል አውቃት ስለነበር ደነገጥኩ። አብረን አንድ ሰልፍ ላይ እንደነበርን ገባኝ፣ ግን አላየዋትም። እሱን ካጽናናው በኋላ እኔም መቁሰሌንና ጥይቷ እግሬ ውስጥ መኖሯን ስነግረው ክፉኛ ደነገጠ። እህቱን በየፖሊስ ጣቢያውና ሐኪም ቤት ለመፈለግ ቤተሰቦቹ እንደሄዱና እሱም ለፍለጋ እንደሚሄድ ነግሮኝ ተለያየን። ቆይቶ እንደተረጋገጠው እህቱ በዚያው ሰልፍ ተገድላ ነበር። ነፍስሽን በገነት እህቴ።
ለሌላ ቀጠሮዬ ሜክሲኮ እየነገስኩ ተጓዝኩ። ያገኘኋቸው አባላት ስለ ሁኔታው ያውቃሉ። ከኔ በተሻለም መረጃ አላቸው። አዲስ አበባ በደም ታጥባ ማደሯን ነገሩኝ። ልጆች ያልሞቱበት አንድም ሰልፍ እንደማይኖር ገምተዋል። ሰውነቴ ደነዘዘ። አፌ ደረቀ። ራስ ምታቱ እንደገና ይፈልጠኝ ገባ። ከልጆቹ ጋር ብዙ መቆየት አልፈለኩም። መቁሰሌን እንኳን አልነገርኳቸውም። የሶስተኛው ቀጠሬ ከሜክሲኮ ወደ አምባሳደር ቲያትር እያዘገምኩ ሲሄድ መንገዱ ሁሉ ይከብዳል። ነጠላቸውን እንደነገሩ ጣል ያደረጉ ወጣት ሴቶችና እናቶች ሁለት ሶስት በመሆን እያለቀሱ ሲሄዱ በተደጋጋሚ አየው። ቀደም ብዬ ያገኘኋቸው ልጆች መረጃውን ስለነገሩኝ ነው መሰል በመንገድ ላይ የማገኛቸው ሰዎች ሁሉ በሐዘን ተውጠው ታዩኝ። ወታደሮች ባልተለመደ ሁኔታ በብዛት ይታያሉ። አይናቸው እየተቅበዘበዘ፣ አፌ አሁንም ይደርቃል። ሲጋራ በላይ በላይ ያጨሳለሁ። እግሬን በጣም እየተዘጠዘኝ ስለነበር ማረፍ ስለፈለው ሰንጋተራ መታጠፊያ ላይ የነበረው አረንጓዴ ቡና ቤት ገባው። አልፎ አልፎ የሚሄድበት ቡና ቤት ስለነበር አስተናጋጆቹን አውቃቸዋለሁ። ለስላሳ በውሃ እየበረስኩ ጠጣው። አንዷ አስተናጋጅ አጠገቤ መጣ ቁጭ አለች። አዲስ አበባ ልጅ አልተረፈም አሉ አለችኝ። አዎን ይባላል ስላት ብዙ ልጆች እኛ ሰፈር ሞተዋል። ወደ ተክለ ሃይማኖት ያለችኝ መሰለኝ። ሬሳቸውንም አልሰጥም ብለዋቸዋል። ከዚያ ወዲያ ያለችውን አልሰማውም። እምባዬ ስለመጣ ሂሳቡን ከፍዬ ወጣው። አጠገቤ ተመተው የወደቁት ሁለት ልጆች፣ እኔ ተመትቻለሁ አንተ አምልጥ ያለችኝ ሴት ልጅና እህቴ ማታ አልመጣችም ያለኝ ኤደ ሁሉ በሐሳቤ መጡ። የሁሉም ሬሳ ምኒልክ ሆስፒታል ተዘርግቶ ታየኝ። ቤተሰብ እየየ ሲል እንደገና ደግሞ ሞታቸው አመጽ ሲቀሰቅስ ታየኝ። የሟች ቤተሰቦች አደባባይ ሲወጡና የሞት ሽረት ትግል ሲያደርጉ የእውነት ያህል ወለል ብሎ ታየኝ። ወደ ብሔራዊ ቲያትር አካባቢ ስደርስ መትረየስ የደገኑ ወታደሮች ሁለት ቦታ ተመለከትኩ። ሌሎች ወታደሮች ደግሞ ጥግ ጥግ ይዘው ቆመዋል። ከታክሲ የሚወርዱና አውቶቡስ ላይ የሚሳፈሩ በርካታ እናቶች ነበሩ። ነጠላ ወገባቸው ላይ ያሰሩ ሴቶች እዚህም እዚያም ይታያሉ። አምባሳደርና አካባቢውም ተመሳሳይ ነበር። ጮክ ብሎ የሚናገር ሰው የለም። ብዙ ወጣት እንደ ቀድሞው አይታይም። አዋቂ ሰዎች በቀስታ እያወሩ ወደሚሄዱበት ይሄዳሉ። ተወልጄ ያደግኩባት አዲስ አበባ እንደዚያን ቀን ሆና አይቻት አላውቅም። አምባሳደር አካባቢ ያገኘሁት የዞን አባል ጸጉሩ ተንጨባሯል፣ አይኑ ቀልቷል፣ ልብሱ በጣም ቆሽሿል። ያረገው ጫማ ከቆሻሻ ገንዳ የወጣ ይመስላል። ቀድሞ የማውቀው ሰው ሳይሆን ዕቃ ተሸካሚ የቀን ሠራተኛ ወይም ቤት አልባ በረንዳ ዳሪ መሰለኝ። አልቀናል፣ ልጅም የተረፈ አይመስለኝም አለኝ። መልስ አልሰጠሁትም። ከኪሴ የማይጠፋውን ማበጠሪያ አውጥቼ ሰጠሁት። እምቢ አለኝ። በግድ እንዲያበጥር አደረግኩትና ወደ ፖስታ ቤት ጀርባ ሄደን ጫማችንን አስጠረግ። የራሴን ባላውቅም እሱ ግን ሰው መሰለ። በሺ የሚቆጠሩ ልጆች እንደሞቱ ግምቱን ገለጸልኝ። የቆሰሉ ልጆች በግላቸው ሆስፒታል ሲሄዱ እየተያዙ ስለሆነ ሌሎች ጥንቃቄ እንዲያደርጉ መልእክት እንዳስተላልፍ ነገረኝ። ያባ ሕክምና ስለሚሰጥ እስከ መጠነኛ ደረጃ ጉዳት ለደረሰባቸው ልጆች ማሳከም ዋነኛ ስራችን እንደሆነ ገለጸልኝ። እኔ እርዳታ እንዳገኝ ከምሽቱ አንድ ሰዓት መርካቶ ሰባተኛ አካባቢ የምንገናኝበት ኮድ እዛው አዘጋጅቶ ሰጠኝ። ሌሎች የቆሰሉ አባላት ካሉ ሪፖርት እንዳደርግለትና ከሰዓት በኋላ እንድንገናኝ ተቀጣጥረን ተለያየን። በዚያ ቀንና በማግስቱ በሪጅናችን የተወሰኑ ልጆች ሕክምና አገኙ። እኔ ግን በተባለው ሰዓት ሐኪሙ ጋር ለመድረስ አልቻልኩም።
የሚሄደው እያነከስኩ ስለነበር የቀጠሮ ሰዓት አሳልፌያለሁ። ከሐኪሙ ጋር የሚያገናኘኝ አባል የቀረው ስለመሰለው ጥሎኝ ሄዷል። እንደገና ሌላ ኮድ አሰርቼ በማግስቱ በተመሳሳይ ሰዓት ተገናኘን። ሆኖም ቀድሞ በመታከም ላይ የነበሩ አባላት ስለነበሩ እስከ ምሽቱ 2 ሰዓት ድረስ ሰባተኛ አካባቢ አንድ ሻይ ቤት ለመቆየት ተገደድኩ። ጠይሙ የኢህአፓ ሐኪም ልክ እንደኛው ቀጭን ነበር። መርካቶ ስርቻው ውስጥ በጣም ጠባብ ክፍል ቤት ውስጥ ነበር ያገኘሁት። እግሬን ሳሳየው ጫፍ ላይ የነበረችው ቀለህ ወደ ውስጥ መግባቷን፣ አጥንቴን ግን በአጋጣሚ እንዳላገኘችው ግምቱን ነገረኝ። ጥይቷን ለማውጣት መለስተኛ ቀዶ ጥገናና ማደንዘዣ ያስፈልጋል። ሆኖም ማደንዘዣ ስለጨረሰ ቁስሉን የሚያደርቅልኝን አንድ መርፌ ወጋኝ። ከዚያም በሌላ ያረዘመ ቀጠሮ መልእክት እንደሚልክልኝና ጥይቷን እንደሚያወጣልኝ ተነጋግረን ተለያየን። እዚያ በኋላ እሱም አላስጠራኝም፣ እኔም ልምጣ ወይ ብዬ መልእክት አላኩበትም። ትንሣኤ የቀኝ እግሩን ሱሪ ከፍ አድርጎ ትንሽ ክብ ጠባሳ አሳየኝ። ጥይቷም እስካሁን ድረስ እንዳለች ነገረኝ። ገረመኝ። ጥይት ይህን ሁሉ ዘመን ምንም ጉዳት ሳያደርስ እንዴት ሊኖር እንደሚችል ከዚያ በፊት አላውቅም ነበር። በተአምር ካልሟሟች በስተቀር አላወጣዋትም። ለማንኛውም በ24 ሰዓት ውስጥ ቁስሉ ጠገግ አለልኝ። በሦስተኛው ቀን እያነከስኩ መሄዴን አቆምኩ። ተአምር ነበር የሆነብኝ። እነሆም ይህን ሁሉ ዓመት ጥይቷ ከኔው ጋር ትኖራለች። ስሞት ደግሞ ከኔ ጋር ትቀበራለች። ወደ አፈርነትም አብረን እንቀየራለን። አይዞሽ አጥፍቶ ጠፊዋ ጠላቴ፣ ብዙም ባይሳካልሽም ተልእኮሽን ተወጥተሻል። ታምር ነው አልኩ ሳላስበው ጮክ ብዬ። ወዲያው በሐሳብ ተዋጥኩ። ትንሣኤ ጣራጣረ ከማየት ውጭ ምንም አላለም። ትንሽ ፋታ ሰጠሁትና ከዚያስ አልኩት። የ1969 ዓመተ ምህረት የሜዴይ ሰላማዊ ሰልፍ ለአባላትና ለድርጅታችን ከቀይ ሽብር ቀጥሎ የሐዘን ማቅ ያለበሰን ክስተት ነበር። ያ ሁሉ እልቂት በተወሰነ ደቂቃ ውስጥ እንዴት ሊፈጸም ቻለ? የሁሉንም ሰልፍ ቦታና ሰዓቱን ደርግና አጋሮቹ እንዴት አወቁ? አእምሯችንን የበጠበጡ ጥያቄዎች ነበሩ። ሰልፉን ያስተባበረው የትኛው አካል ነበር? የለባደሮቹ? የፓርቲ መዋቅር? የወጣት ክንፍ? ቀደም ብዬ እንደነገርኩ እኔ እስከማውቀው ድረስ ዋነኛ የሰልፉ አዘጋጅ የለባደሩ እንጂ የወጣት ክንፉም ሆነ የፓርቲው አልነበረም። በግሌ በፍጹም አረሳውም። በሁለቱም በኩል በወጣት ክንፉና በፓርቲው የመጣው መልእክት ደርሶኛል። እንደ ቀላልና ተራ መረጃ ነው የነገሩን። ኋላ ላይ በሌላው ዞን በካዛንቺስ አካባቢ ይመስለኛል ይሰራ ከነበረ አባል ጋር ጉዳዩን አንስተናል። እሱም እንደኔ ተመሳሳይ ግንዛቤ ነበረው። ሆኖም ወህኒ ቤት እያለን ያገኘሁት ሌላ ልጅ የመርካቶ አካባቢ ሳይሆን አይቀርም ከኔ ጋር አይስማማም። እንደሱ አባባል የኛ አባላት ብቻ ሳይሆን ደጋፊዎችም እንዲሰለፉ በወጣት ሊጉ የበላዮች እንደተነገረ አጫውቶኛል። እንግዲህ ይህ ወጥነት የጎደለው ሰላማዊ ሰልፍ ነበር ለገዳዮቻችን የራት ግብዣ የሆነው። መንግስት ሰልፍ እንደሚካሄድ አውቆ ነበር ማለት ነው? ሰልፍ እንደሚካሄድ ደርግ ቀድሞ መረጃ ደርሶታል። የከዱን አንጃዎች ናቸው ምስጢሩን የገለጹት የሚሉ የኛ ልጆች አሉ። ሌሎች ደግሞ የደህንነት ሰዎች ናቸው ቀድመው ያወቁት የሚሉም አጋጥመውኛል። ለሁለቱም ግን መረጃ የለም። ያም አለያ ሁሉም ሰልፍ ላይ ታጣቂዎችና ካድሬዎች አጥፍተው ይጠብቁ ነበር። ወደ ሰማይ በመተኮስ ሊበትኑን ይችሉ ነበር። እሱም ይቀር አንድ ሁለት ሰው ቢገሉ ይበቃቸው ነበር። የተላለፈላቸው ጥብቅ ትዕዛዝ ሰልፉን መበተን ሳይሆን እኛን ማጨድ ነበር። እንደታዘዙት ማጨዱን ከሚያዚያ 21969 ዓ.ም ሰልፍ ልቂት ሁለት ቀን በኋላ ጥቁር ልብስ የለበሱና ጸጉራቸውን የተላጩ ሰዎች በመንገድ ላይ እየተያዙ መታፈስ ጀመሩ። ድርጅቱ ይህ መረጃ እንደደረሰው ጸጉራቸውን የተላጩ ሴቶች በሻሽ እንዲሸፍኑ፣ ጥቁር የለበሱ ደግሞ ሌላ ቀለም ያለው ልብስ ቀላቅለው እንዲለብሱ የሚል ማሳሰቢያ አስተላለፈ። ይህንኑ በፍጥነት ለሁሉም መዋቅሮች አስተላለፈ። በዚህ ማስጠንቀቂያ አባላት ብቻ ሳይሆኑ ከዚያ ቀን ጋር ባልተያያዘ የዘመድ ሞት ጥቁር የለበሱ ዜጎች ጭምር ካፈሳ አመለጡ። የጉዳቱ አጠቃላይ ውጤት ታውቋል። ስንት ሰው እንደሞተ፣ ስንት ሰው እንደቆሰለ፣ ስንት ሰው እንደጠፋ የመሳሰለው ከተወሰነ ጥቅል መረጃዎች ዝርዝርና የተሟላ መረጃ አልተላከም። ለተወሰኑ ቀናት ያህል የሞቱ፣ የቆሰሉና የጠፉ በሚል የአካባቢያችንን መረጃ ግን ልከናል። በአገር አቀፍ ደረጃ ስለተፈጸመው መረጃም አልደረሰንም። እስካሁን ድረስ የአዲስ አበባ ብቻ ይነገራል እንጂ ፍጅቱ በክፍለ ሀገር ዋና ዋና ከተሞችና በሌሎች መለስተኛ ከተሞች ውስጥም ነበር። የተላከልን ጥቅል መረጃ አገር አቀፍም አልነበረም። ከተፈታንም በኋላ ከአንዳንድ ልጆች ጋር ሆነን ያስታወስነው የአዲስ አበባውን ያልተሟላ መረጃ ብቻ ነበር። በዕለቱ በመላው አዲስ አበባ 509 ሰልፈኞች ተገለዋል። አብዛኛው ወጣት የተገደለው በሰልፍ ላይ ሲሆን በጥቂት ደቂቃዎች ልዩነት ብቻ ነበር። የተያዙት ልጆች በሁለት መንገድ ነበር የተገደሉት። የመጀመሪያዎቹ በአደገኛ ሁኔታ የቆሰሉት በአካባቢው በሚገኝ ፖሊስ ጣቢያ ወይም ቀበሌ ውስጥ ወዲያው እየተገደሉ መንገድ ላይ ተጣሉ። ሌሎቹ በሰልፉ ላይ ጉዳት ያልደረሰባቸው ወደ ደርግ ጽህፈት ቤት ተላልፈው ተሰጡ። በማግስቱ ምሽት ላይ በጅምላ በተለያየ ቦታ ተረሸኑ። በግላቸው ሆስፒታል ገብተው የሞቱ አባላት ነበሩ። ቁጥራቸው ግን አልታወቀም። ሆስፒታል ውስጥ ሬሳቸው የተገኘ ልጆች ለቤተሰብ እንዲሰጥ ተፈቅዷል። ሆኖም የጥይት ዋጋ እየተከፈለ ነበር። የዚህም ብዛቱ አልታወቀም። ምንም አይነት አደጋ ሳይደርስባቸው በሰላም የተጠናቀቁ ሰልፎች በሶስት አካባቢ የተካሄዱ ብቻ ነበሩ። ቢያንስ አምስት የተለያዩ ሰልፎች ውስጥ ሰልፈኛው መሃል ቦምብ ፈንድቷል። ቦሌ፣ ወሎ ሰፈር፣ ኦሊምፒያ፣ መሻለኪያና አካባቢው 19 ልጆች ተገለዋል። ሁለቱ ወንድማማቾች ነበሩ። በሰልፉ ላይ 9 10ሩ ደግሞ ከተያዙ በኋላ የተገደሉ ናቸው። ከ20 በላይ ቆስለዋል። ቆስለው በግላቸው ሐኪም ቤት ሲሄዱ በደህንነቶች ተይዘው የተገደሉ ሁለት ልጆች ነበሩ። ሬሳ መውሰድ እንዴት ተፈቀደ? የትኛው ባለስልጣን እንደፈቀደ አይታወቅም። ዳግማዊ ምኒልክ ሆስፒታል የሬሳ ቤቱ ስለሞላበት ቶሎ የሚረከብለት ይፈልግ ነበር። ከዚህም በላይ በብዙ ሺህ የሚቆጠር ቤተሰብ አካባቢውን ስላጥለቀለቀውና ያልታሰበ አመጽ ይነሳል በሚል ፍራቻ ህዝቡ ቶሎ እንዲበተን እንደ መፍትሄ የተጠቀሙበት ነበር። ለማንኛውም ሬሳቸው ገንዘብ ተከፍሎበት ለቤተሰብ የተሰጡት በየአካባቢያቸው ሲቀበሩ በከፍተኛ ድምቀት ነበር። በርካታ ቀብር የተካሄደው ደርግ እየተወገዘ ሟቾቹ እየተወደሱ ነበር። ሞታቸው የበለጠ እንደሚያጠናክረን፣ ለበለጠ መስዋዕትነት እንደሚያዘጋጀን ፊት ለፊት ያለ ፍርሃት ተፈክሯል። ይህ እኔ በተካፈልኩበት አንድ በእስጢፋኖስና አንድ በኡራኤል የቀብር ስነ ስርዓት ላይ ታይቷል። ሚያዝያ 21 የምሽት ሰልፍ በተደረገ በማግስቱ የተገደሉት ሬሳቸውም የተጣለው በግንፍሌ ድልድይ፣ በጎጃም መንገድ፣ በኮተቤና በአቃቂ ነበር። በሰልፉ ማግስት ከተረሸኑት መካከል ጥቂት ከሞት የተረፉ ልጆች እንደነበሩም ሰምቻለሁ። ከነዚህ መካከል የተወሰኑት ወደ ተለያዩ ሆስፒታል ሄደው ሕክምና አግኝተዋል። ዶክተሮች ነርሶችና የመዝገብ ሰራተኞች በሙሉ በመተባበር በጥይት የተመቱትን ልጆች ማንነት ሳያሳውቁ ህክምና ያደረጉ በፍጥነት ከሆስፒታል በማውጣት ህይወታቸውን አትርፈውላቸዋል። ተክላላ ፕሮግራማችን በዚህ ተቀላላል። ይህንኑ ፕሮግራም ነገቷት ከ1 እስከ 3 እንዲሁም ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ።